the voice of America.
ያ አስቸኳይ ጊዜ አዋጁ ለአራት ወራት እንዲራዘም የህዝብ ተወካዮች ምክር ቤት ወሰነ። የኢትዮጵያ መሪዎች የአዋጁን መራዘም አስፈላጊ የሚያደርጉ ምክንያቶች እንዳሉ ሲገልጹ ቆይተዋል። እስክንድር ፍሬው ተከታዩን ዝርዝር ይዟል።
ለስድስት ወራት በስራ ላይ የቆየው የአስቸኳይ ጊዜ አዋጅ ለአራት ወራት እንዲራዘም የህዝብ ተወካዮች ምክር ቤት ወሰነው ዛሬ ባካሄደው መደበኛ ስብሰባ ነው። በዚሁ ስብሰባ ላይ የተገኙት የኮማንድ ፖስቱ ጽህፈት ቤት ኃላፊና የመከላከያ ሚኒስትር ሲራጅ ፈጌሳ አዋጁ እንዲራዘም ያስፈለገበትን ምክንያት ማብራራታቸው በኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ተጠቅሷል። እንዲራዘም ያስፈለገው ባለፈው 6 ወራት የተገኘውን አንጻራዊ ሰላምና መረጋጋት ወደማይቀለበስበት ደረጃ ለማድረስና በአገሪቱ አንዳንድ አካባቢዎች የሚስተዋሉ የጸጥታ ችግሮችን ለመቆጣጠር መሆኑን ነው ሚኒስትሩ ያስረዱት።
አንደኛው መሰረታዊ ምክንያት በአንዳንድ ክልሎች መካከል ያሉት አለመግባባቶችና ግጭቶችን ጸረ ሰላም ኃይሎች ወደ ሁከትና ብጥብጥ በመቀየር ህዝቦች መካከል የነበረውን ተቻችሎ የመኖር የአብሮነት ስሜት በመቀየርና በህዝቦች መካከል ቅራኔ እና አለመግባባት እንዲፈጠር በማድረግ ይህን ሁከትና ብጥብጥ ለማስቀጠል የሚፈልጉ ኃይሎች መኖራቸው አንዱ ምክንያት ነው። ሌላው በአንዳንድ አካባቢዎች በጽሁፍ መልክ ይህን ሁከትና ብጥብጥ ለማስቀጠል በጽሁፍ መልክ የተዘጋጁ የሚበተኑ የቅስቀሳ ጽሁፎች መኖራቸው፣ ከዚህ በተጨማሪውም በህዝብ ውስጥ ሁከትና ሽብር ለማስቀጠል የተደራጁ የህወሓት አደረጃጀቶች ሙሉ በሙሉ በቁጥጥር ስር አለማዋላቸው ሌላው መሰረታዊ ምክንያት ነው።
ህብረተሰቡ አዋጁ እንዲቀጥል ያለው ፍላጎት ከግምት መግባቱንም ጠቅሰዋል። ምክር ቤቱም ያስቸኳይ ጊዜ ማራዘሚያ አዋጁን ከመረመረ በኋላ በሙሉ ድምጽ ማጽደቁ በዘገባው ተመልክቷል። በኢትዮጵያ ህገ መንግስት አንቀጽ 93 መሰረት አንድን ያስቸኳይ ጊዜ አዋጅ ለማራዘም የምክር ቤቱ አባላት 2/3 ድምጽ ያስፈልጋል። የኢትዮጵያ መሪዎች ያስቸኳይ ጊዜ አዋጁን መራዘም የሚጠይቁ ጉዳዮች መኖራቸውን ሲገልጹ ቆይተዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ ለፓርላማ አባላት እንዳሉት በተለይ የሀገሪቱ የጸጥታ አካላት በአንድ እዝ ተቀናጅተው እንዲሰሩ የሚጠይቁ ክስተቶች ሙሉ በሙሉ አልተወገዱም። ክስተቶች ካሏቸው ውስጥም በምሳሌነት የጠቀሷቸው ነበሩ።
አንዳንድ ቦታዎች የሚታዩ ግጭቶች፣ በአውራ ጎዳናዎች መኪና አስቆሙ መዝረፍና መስታወቶችን የመስበር፣ በጥቂት ቦታዎች ቢሆን በትምህርት ተቋማት ውስጥ የመማር ማስተማር ሂደቱን ለማስተጓጎልና ረብሻ ለመፍጠር የመሞከር፣ አንዳንድ አካባቢዎች ላይ በግለሰቦችና ድርጅቶች ቅጥር ግቢ ውስጥ የሚፈነዱ መሳሪያዎች የመወርወር የመሳሰሉ ጉዳዮች ይንጸባረቃሉ። እነዚህ ክስተቶች በውስን አካባቢዎች የተከሰቱም ቢሆን ከህዝባችን ጋራ ተጨማሪ ውይይት በማካሄድና በተግባርም እነዚህን ሂደቶች ለማምከን ተጨማሪ የተጠናከረ ስራ መስራት የሚገባን መሆኑን የሚያመለክቱ ክስተቶች ናቸው። እነዚህና መሰል ጉዳዮችን ተከትሎ ያስቸኳይ ጊዜ አዋጁ ለአንድ ጊዜ ቢራዘም የተደላደለና እጅግ አስተማማኝ የሆነ ሰላም ለማረጋገጥ ይቻላል የሚለው ሐሳብ በህዝቡ ውስጥ እንደሚንሸራሸር ለመገንዘብ ችለናል።
መስከረም 28/2009 የወጣው ያስቸኳይ ጊዜ አዋጅ የቆይታ ጊዜ የሚጠናቀቀው ከአንድ ሳምንት በኋላ ነበር። አንድ ሳምንት እየቀረውም ነው ለተጨማሪ 4 ወራት የተራዘመው። አዋጁ ለአራት ወራት የተራዘመው ደግሞ ያስቸኳይ ጊዜ አዋጁ ከተጠቀሱት ክልከላዎች የተወሰኑት በተነሱበት ሁኔታ ነው። ይህ ሁኔታ ከአዋጁ ለአራት ወራት መራዘም ጋር እንዴት እንደሚታረቅ የተጠየቁት የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ተከታዩን መልሰዋል።
መመሪያ ቁጥር 3 ሲወጣም ከተቀመጡት ክልከላዎች 2 ብቻ ናቸው የተነሱት። የተቀሩት ክልከላዎች እንዳሉ ነው ያሉት። ክፍል 1 ላይ በመመሪያ ቁጥር 1 በህዝቦች መካከል ሁከትና ብጥብጥ ማስነሳት አይቻልም፣ ከአሸባሪዎች ጋር መገናኘት አይቻልም፣ ህገወጥ ሰልፍ፣ የአደባባይ ስብሰባ የሚሉት እነዚህ በሙሉ እዛ ውስጥ የተቀመጡት ክልከላዎች በሙሉ እንዳሉ ነው ያሉት። ተፈጻሚነታቸው የሚቀጥል ነው የሚሆን። በመመሪያ ቁጥር 3 በዋነኛነት የተነሳው ነገር ቢኖር የሚወሰዱት እርምጃዎች ናቸው የተነሱት። የሚወሰዱት እርምጃዎች የተነሱበት ምክንያት ደግሞ አሁን እነኛን ክልከላዎች በተደራጀ መልኩ በዛ መልክ የተደራጀ ለቁጥጥር አስቸጋሪ በሆነ መልኩ በመደበኛው በህግ አግባብ ለመሄድ አስቸጋሪ በሚሆን መልኩ የሚፈጸሙ ድርጊቶች አይኖሩም የሚል ግምገማና ታሳቢ ሰረት ተወሰደ ነው።
በአስቸኳይ ጊዜ አዋጁ የስድስት ወራት ቆይታ 26,130 ተጠርጣሪዎች በቁጥጥር ስር ውለው እንደነበር ተጠቅሷል። ከኦሮሚያ፣ አማራና ደቡብ ክልሎች እንደዚሁም ከአዲስ አበባ ከተማ በቁጥጥር ስር ከዋሉት ከነዚሁ ተጠርጣሪዎች 475ቱ በምክር መለቀቃቸውም ተጠቁሟል። 4,996ቱ ደግሞ ለህግ የሚቀርቡ ሆነው በመለየታቸው በዚያው ልክ እየተስተናገዱ መሆኑን የተገለጸው 20,659 ተጠርጣሪዎች ተሐድሶ ወስደው መለቀቃቸውን ያስቸኳይ ጊዜ አዋጅ መርማሪ ቦርድ ማረጋገጡም ተጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።